ቅዱስ አባታችን ፍራንቸስኮ በትላንትናው ዕለት ማለትም በጥቅምት 8 2009 በቅድስት ማርታ የጸሎት ቤት ካህናት ደናግላንና ምዕመናን በተገኙበት ባሳረጉት መስዋዕተ ቅዳሴ ባሰሙት ስብከት መልካም እረኛ ሊባል የሚችል ሰው ኢየሱስን የሚከተል ሰው ነው እንጂ ስልጣን፣ ገንዘብ ወይም ጎጠኛ የሆነ ሰው አይደለም ማለታቸው ተገለጸ። በዕለቱ በተነበበው ሁለተኛው የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ በምዕራፍ 4 ከቁጥር 10 እስከ 17 በተወሰደው የመጀመሪያ ምንባብ ላይ ተመርኩዘውና ጳውሎስና ሌሎች ሐዋርያት በሐዋርያዊ ተግባራቸው ወቅት የገጠማቸውን ተግዳሮቶችን ዋቢ በማድረግ ስብከታቸውን የቀጠሉት ቅዱስነታቸው በተለይም ሐዋርያው ጳውሎስ በመጨረሻው የሕይወቱ ማብቂያ ላይ ያለምንም አጋዥ በመቅረቱና ልክ እንደ አንድ ለማኝ ሰው ለመለመን ቋምጦት ነበር ብለዋል። በብቸኝነት፣ በችግር፣ በሁሉም ችላ በመባሉ በጣም ተናዶ ነበር። ነገር ግን ይህ ሰው የጌታን ቃል የሰማና ጥሪውንም የተቀበለ ጀግና ጳውሎስ ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው ሐዋርያው ጳውሎስ ከአንድ ቦታ ወደ አንድ ቦታ በመጓዝ ወንጌልንም በመስበክ ሂደቱ መከራን ያየ ጌታ አሕዛብ ወደ ቤተ ክርስቲያኑ እንዲገቡ መፍቀዱን ሌሎች ሐዋርያት እንዲማሩ ያደረገ ጸሎቱ ሰባቱ ሰማያት ድረስ የዘለቀና ማንም ሰው ሰምቶ የማያውቀውን ድምፅ የሰማ ታላቁ ጳውሎስ አሁን ደግሞ በሮም በትንሽ እስር ቤት ውስጥ ተቀምጦ በፈራጆቹና በእሱ ሐዋርያት መካከል የተከፈተውን ክርክርና ትግል በማዳመጥ ላይ ይገኛል ካሉ በኋላ ይህም የታላቁ የጳውሎስ ሕይወትን ፍጻሜ ምን እንደሆነ ያሳያል። በቅያሜ ወይም ደግሞ በምሬት ሳይሆን ውስጣዊ ባዶነት ነበር የተሰማው ብለዋል። ሐዋርያው ጴጥሮስና መጥምቁ ዮሐንስም ተመሳሳይ ገጠመኞችን ማለፋቸውን በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው እነርሱም በመጨረሻው የሕይወት ዘመናቸው ተመሳሳይ ሥቃይ ገጥሟቸው እንደነበረና ተንኮለኛ በሆነችው ወጣት ዳንሰኛና አመንዝራ የነበረችው ሴት በፈጸመችው የበቀል ሴራ መጥምቁ ዮሐንስ አንገቱን ተቀልቶ እንደነበር አስታውሰው በቅርቡም እንኳን በዓለም አቀፍ ሐዋርያዊ እንቅስቃሴዎች እንዲስፋፋ ያደረገው ማክሲሚላን ኮልቤ በእስር ላይ ያለ መሞቱንም ጨምረው ገልጸዋል። አንድ ሐዋርያ ታማኝ በሚሆንበት ወቅት እርሱ ወይም እርሷ ተመሳሳይ ጣፋንታና በኢየሱስ ላይ የደረሰው መከራ እንደሚጠብቃቸው ማወቅ ይጠበቅባቸዋል በማለት በአጽንኦት በመናገር ስብከታቸውን የቀጠሉት ቅዱስነታቸው ይህ ሁሉ በሚሆንበት ወቅት ኢየሱስ ብቻቸውን አይተዋቸውም፣ በቅርበት ከእነርሱ ጋር በመሆን ጥንካሬን ይሰጣቸዋል ብለዋል። ቅዱስነታቸው ስብከታቸውን በቀጠሉበት ወቅት እንደገለጹት ይህም የወንጌል ሕግ ነው። የስንዴ ቅንጣት በመሬት ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ከሞተች ግን ብዙ ፍሬን ታፈራለች እንደሚል ከገለጹ በኋላ በመጀመሪያ ምዕተ ዓመት ጀምሮ የነበሩ የነገረ መለኮት መምህራን የሰማዕታት ደም ለክርስቲያኖች ዘር ነው ብሎ መጻፋቸውን ማስታውሰዋል። በዚህም መልኩ እንደ ሰማዕት መሞትና ኢየሱስን መመስከር እንደ የስንዴ ቅንጣት በመሬት ላይ ወድቆ ከሞተ በኋላ ሌላው እንዲበቅል የሚያደርግና ክርስቲያኖች ምድርን እንዲሞሏት የሚያደርግ አዲስ ዘርን መፍጠር ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው አንድ እረኛ ይህንን በመሰለ መልኩ በሚኖርበት ወቅት መራራ ሕይወት ውስጥ እንደ ገባ መቁጠር የለበትም። ምናልባት ባዶነት ይሰማው ይሆናል፣ ነገር ግን በእርግጠኛነት ክርስቶስ ከእርሱ ጎን መቆሙን ሊያምን ይገባዋል ብለዋል። አንድ እረኛ በሕይወቱ ዘመን ከነገሮች ለምሳሌም ከሥልጣን፣ ከገንዘብና ከጎጠኝነት እንዲሁም ከመሳሰሉ ነገሮች ጋር ተቆራኝቶ በአንጻሩም ምዕመናንን ችላ በሚልበት ወቅት እርሱም በሚሞትበት ወቅት ብቻውን አይሆንም። ምናልባትም እርሱ ከሞተ በኋላ ያለውን ንብረት ለመውረስ የሚጠባበቁ ሰዎች ባጠገቡ ይኖራሉ ብለዋል። ቅዱስነታቸው በስብከታቸው ማጠቃለያ ላይ እንደገለጹት በአረጋውያን መጦሪያ ውስጥ የሚገኙ ብዙ ካህናት ምንም እንኳን በሕመም እየተሰቃዩ ቢሆንም ይህንን ሕመማቸውን ተቋቁመው በጸሎት ከጌታ ጋር ቅርበትን ፈጥረው እንደሚገኙ ገልጸው አንዳንዴ የአረጋውያን መጦሪያ ቦታን ለመጎብኘት በሚሄድበት ወቅት በሕይወታቸው ዘመን መልካም እረኛ በመሆን ለምዕመናኖቻቸው ከፍተኛ እገዛ ያደረጉትን ካህናትን መገናኘታቸውን ገልጸው በሽተኞች ናቸው፣ አንዳንዱም አካላቸው የሰለለ ነው። አንዳንዶቹም በተሽከርካሪ ወንበር ላይ ሆኖ የሚንቀሳቀሱ ናቸው። በዚህ ሁሉ ስቃያቸው ውስጥ አስደሳች የሆነ ፈገግታ በፊታቸው ላይ ይታያል። ይህም የሚሆንበት ምክንያት ጌታ በቅርበት ከነርሱ ጋር መሆኑን ስለሚሰማቸው ነው ብለዋል። በደስታ አይኖቻቸውን ያቆለጨለጩ እንዴት ናት ቤተ ክርስቲያናችን? ሀገረ ስብከቱስ እንዴት ነው? የጥሪ ጉዳይስ እንዴት ይሄደ ነው? በማለት እንደሚጠይቁ በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው ይህንን ጥያቄ ማንሳታቸው ተገቢ ነው። ምክንያቱም እንደ አባት ሕይወታቸውን ለሌሎች የሰውበት ጉዳይ በመሆኑ ጥያቄያቸውን ተገቢ ያደርገዋል ካሉ በኋላ ቀደም ሲል በስብከታቸው መጀመሪያ ላይ ጠቅሰውት ወደ ነበረው የሐዋርያው የጳውሎስ ሕይወት በድጋሜ ተመልሰው ብቻውንም በመሆን ይለምን ነበር። የንዴት ሰለባም ሆነ። ከጌታ በቀር በሁሉም እንደ ተረሳ ያውቅ ነበር። ጌታ ኢየሱስ ብቻ ነበር ካጠገቡ የነበረው። ማንኛውም መልካም እረኛ በዚህ ጉዳይ እርግጠኛ መሆን ይኖርበታል። በኢየሱስ መንገድ ከተጓዘ ጌታም በመከራው ወቅት ሁሉ ከእርሱ ጋር እስከ መጨረሻ ይጓዛል ብለዋል። በሕይወታቸው መጨረሻ ላይ ለሚገኙና ጌታ ሕይወታቸውን ወደ እርሱ እንዲወስድ በመጠባበቅ ላይ ላሉ እረኞች መጸለይ ይገባል በማለት ስብከታቸውን የቀጠሉት ቅዱስነታቸው ጌታ ብርታትን መጽናናቱንና እርግጠኛነትን ይሰጣቸው ዘንድ ምንም እንኳን በሕመም የሚሰቃዩና ብቸኝነት የሚሰማቸው ቢሆንም እንኳን ጌታ ከእነርሱ ጋር መሆኑንና ለእነርሱ ቅርብ መሆኑን እንዲረዱ መጸለይ ተገቢ እንደሆነ አሳስበው ጌታ ጥንካሬን ይሰጣቸው ዘንድ ምኞታቸው መሆኑን ከገለጹ በኋላ ስብከታቸውን አጠናቀዋል።